ለምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ ክብራን አድማጮቻችን። እግዚአብሔር የተመሰገነ ይሁን። ጌታችን አንድ የምህረትን አንድ የቸርነቱን ቀን እንደገና በእኛ ላይ አፈሰሰና ነው በዚህች ባየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆነ። በእያላችሁበት ስፍራ ሆናችሁ አንድ ላይ በመሰባሰብ ከጌታ ማድ ቃሉን ለመመገብ የቀረባችሁትን ሁሉ እግዚአብሔር በእውነት ላለው እግዚአብሔር በባርኮቱ ይገናኛችኋልና ታምናችሁ ቅረቡ፣ ታምናችሁ ቁጭ በሉ። አዎ እግዚአብሔር የኛን በደል የኛን ኃጢአት በልጁ በኢየሱስ ክርስቶስ በኩል በምህረቱ እየተመለከተ ዛሬ ደግሞ እንደገና ሊገናኘን ፈቃዱ ሆኗል። አታምኑም ይሄንን? እግዚአብሔር ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የመጽሐፈ ምሳሌ ጥናታችንን ምዕራፍ 21 እና ከፊሉን የምዕራፍ 22ን ትምህርት ደግሞ አብረን እንመለከታለን። እስቲ እንን አምላካችንን እንዲህ ይያልን ብናሞጋግሰው። እግዚአብሔር አምላካችን ሆይ ከኛ ዕውቀት ከኛ ብርታት ከኛ ዘደኛነትና አዋቂነት የተነሳ ይህንን ታላቅ በረከት ይህንን ታላቅ ሰላም እግዚአብሔር አምላኬ ሆይ ማምጣት አልቻልንም። ይህንን ሁሉ ያደረከው አንተ ነህ። እግዚአብሔር አባታችንና አምላካችን ሆይ በጉብዝናችን በሀብታችን ብዛት እግዚአብሔር ሆይ ይሁሉ አልሆነም። እኛ ልጆች ተብለን ልንጠራ ልንሾም ነው እግዚአብሔር አምላካችን ነው የዘላለሙን መንግስትም ደግሞ እንወርስ ዘንድ ወደ አንተ መንግስት እግዚአብሔር ሆይ ያፈለስከን አንተ ነህ። ስለዚህ ምጅግ አድርገን እናመሰግነሃለን። እግዚአብሔር ሆይ አባቶችን እናቶችን ታናናሾችንና ታላላቆችን እግዚአብሔር አምላኬ እንድትባርካቸው በዚህ በቃል መማካኝነት እንድትገናኛቸው በሕይወታቸው ዘመን ሁሉ ጥያቄ የሆነባቸውን ነገር ሁሉ እንድትፈታላቸው መንፈስ ቅዱስህንም ልከ ደግሞ እንድታስተምራቸው እኔ በዚህ ሳታምኝ ወደ አንተ ጸልያለሁ። ቃልህን እኔ ባሪያ ስናገር ደግሞ እግዚአብሔር አምላኬ ሆይ በኃይልህና በብርታት በመንፈስ ቅዱስም ከሆነ ጥበብ ምስጢርህን እግዚአብሔር አምላኬ ሆይ መግለጥ እንድችል የቃልህንም ዕውቀት እግዚአብሔር አምላኬ ሆይ ከስጋዬ ሳላክል ከደምም ብዛት አምላኬ ሆይ ጨምሬ ሳልናገር እግዚአብሔር ሆይ ካንተ የተቀበልኩትን ብቻ ለወገኖቼ ማስተላለፍ እንድችል እርዳኝ። ገለባ የሆነውን የኔን የስጋዬን ነገር እግዚአብሔር ሆይ እርሳ። ለወገኖቼም ደግሞ የሚረባውን አንተ አለህና እግዚአብሔር ሆይ ተናገራቸው። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። በጌታ የተወደዳችሁ አድማጮቻችን እንግዲህ አስቀድማ በዝማሬ ያገለገለችን እህታችንን ሙሉ መቤትን እግዚአብሔር ይባርካት ይያልን ወደ ዛሬው ትምህርታችን እናልፋለን። ከመጽሐፈ ምሳሌ ምዕራፍ 21 እግዚአብሔር አምላካችን በእውነት ታላላቅ ቁም ነገሮችን አስተምሮናል። በመጽሐፈ ምሳሌ ውስጥ ታላላቅ ምዕራፎች ከሚባሉት አንዱ ይህ ምዕራፍ ነው ማለታችንና ብዙ ቁም ነገሮችን አንድ ሁለት ብለን እግዚአብሔር አምላካችን እንድንማር ረድቶናል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ እንደተለመደው መጽሐፍ ቅዱሶቻችሁና ማስታወሻ ደብተሮቻችሁ ወጣወጣ አድርጉና መጽሐፈ ምሳሌ ምዕራፍ 21 ቁጥር 22 ን ተመልከቱ። ምሳሌ 21 ቁጥር 22 ጠቢብ የሃያላንን ከተማ ይገባባታል የሚታመኑበትንም ኃይል ያፈርሳል ይላል። ይህ ምሳሌ የሚያስተብረን ጥበብ ከጨካኝ ኃይል እንደሚበልጥ ነው። አንድ ሰው ምናልባት በቀላሉ የማይደፈር መከላከያ ምሽግ ሊሰራ ይችላል። ይሁን እንጂ በጥበብና በብልሃት ምሽጉን ሊይዝ የሚችል ሰው ይመጣል። የጥንቷ የባቢሎን ከተማ ለዚህ ጥሩ ምሳሌ ነች። የባቢሎን ንጉስ የነበረው ንጉስ ብልጣሶር በባቢሎን ጽኑ ግንቦች ተማምኖ ማን ይነካኛል በማለት ተቀመጠ። ከቤተ መንግስቱ ዙሪያ በጽኑነት የታጠረ ታላቅ ግንብ ነበር። ከግንቡ ጽኑነትና በየመጠበቂያው ግንብ በመሽግ ውስጥ ከተቀመጡት ብርቱ ወታደሮች የተነሳ የባቢሎን ግንብ በማንም ጠላት አይደፈርም ብሎ ተማምኖ ነበር። በጠላት ካምፕ የነበረ ጠቅላይ መሪ ወደ ባቢሎን ቅጥር ውስጥ በምን መንገድ ጥሶ እንደሚገባ ማሰብ ጀመረ። የፍራጢስ ወንዝ አንደኛው መንታ በባቢሎን ከተማ መሃል በቦይ ውስጥ ያልፍ ነበር። ይህ የጦር መሪ በከተማ ውስጥ የሚያልፈውን የወንዙን አንድ መንታ ክፍል ከምንጩ በሌላኛው መንታ እንዲሄድ ካደረገ በኋላ ወታደሮቹን የወንዙን ፈለግ ተከትለው ወደ ከተማይቱ ውስጥ እንዲገቡ አደረገ። ተመልከቱ ጥበቡንና ዘዴውን። የሜዶንና የፋርስ ወታደሮች የወንዙን መውረጃ ተከትለው ወደ ባቢሎን ከተማ በመግባት ፈጽመው ወረሯት። የባቢሎናውያን መሳፍንትና መኳንንት እንዲሁም በውስጧ የሚኖሩ ነዋሪዎች ምን እንደሆነ ለመረዳት ጊዜ ሳያገኙ ከተማይቱ በጠላቶቻቸው እጅ በፍጥነት ወደቀች። ናፖሊዮን ብዙ ጊዜ ስለ ጦርነት ጽኑ እምነት አድርጎ ይናገረው የነበረው አንድ ነገር ነበር። ይኸውም እግዚአብሔር ከትልቅ ጦር ሠራዊት ጋር ነው ይል ነበር። አስገርማችሁ ምን? በጣም ተሳስቷል። ናፖሊዮን የጦር ስልት የሚያውቅ ነገር ግን ብልሃትና ጥበብ የጎደለው የጦር መሪ ነበር። ዋርሶን ወሮ ለመያዝ ሲዘምት በቀላሉ ማጥቃት የሚችልበት መንገድ ነበረው። በወንዙ መገናኛዎች አካባቢ ማሸነፍ ሲችል መድፎቹን በወንዙ ውስጥ እንዲጓዙ አዘዘ። ይህም ሲሆን በፍጥነት እንዲያልፉ ስላልነገራቸው የመድፎቹ ጋሪዎች ረግረግ ጭቃ ውስጥ ገብተው ሰጠሙ። ወደፊትም መነቃነቅ አልቻሉ። ስለዚህ ያንን የጦር ስልት እየተካነ ኃያል የጦር መሪ ጭቃ እንዳይነቃነቅ አድርጎ ከጉዞው ገታው። ይህ ምሳሌ አንድ ታላቅ ቁም ነገር ያስተምረናል። ሰዎች ምናልባት በሀብትና በጦር ኃይላቸው ይመካሉ። ነገር ግን እነዚህ ጉልበቶች ጥሩ መከላከያዎች ሊሆኑ አይችሉም። ተመልከቱ ወዳጆቼ፣ ከእግዚአብሔር ልጅ የበለጠ ጠቢብ የለም። በውስጡ የእግዚአብሔርን ቃል ይሰውራል። የእግዚአብሔር ቃል ደግሞ የመንፈስ ሰይፍ ነው፣ ጠላቶችን በቀላሉ ያጠቃል። ጠላታችን መንፈስ የሆነ የዚህ ዓለም ገዢ ሰይጣን ነው። ጠቢብ የሆነ የእግዚአብሔር ልጅ እኔና እናንተን ማለቴ ነው የሰይጣንን ሥራ በማፈራረስ የነፍሶችን ምርኮ ለእግዚአብሔር ይሰበስባል። እግዚአብሔር ለዚህ አይነት ሥራ የታጠቀ ልብን ለእያንዳንዳችን ይስጠን። ቁጥር 23ን እንመልከት። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። ይህ ቁጥር አንደበትን በትክክለኛ መንገድ ስለመጠቀም ይናገራል። ጓደኛ የምትፈልግ ከሆነ ወገኔ ሆይ የጓደኝነት ሁኔታ አሳይ፣ ወይም ራስህን ለሌላው ጓደኛ ማድረግ አለብህ። አንዳንድ ጊዜ ጥሩ ጓደኛ ስላገኘ የልብህን ሁሉ ልትናገር ወይም ብዙ ልታወራ ትችላለህ። ነገር ግን የተናገርከውን ቆም ብለህ ማሰብ አለብህ። እያንዳንዳችን ጓደኞች ያስፈልጉናል። ብዙ ጊዜ ተደጋግሞ የሚነገር አንድ የፈረንጆች አባባል አለ። 9 ጓደኞች ካሉ 9 ጠላቶች አሉ። አስተዋላችሁ? 9 ጓደኞች ያሉት ሰው 9 ጠላቶች ይኖሩታል። 1000 ጓደኞች ያሉት ሰው ከ1000 ጓደኞቹ መካከል የሚመርጠው አንድም ጓደኛ አይኖረውም ይላሉ። ይህ እንዴት እውነት ነው ወዳጆቼ? ቁጥር 24 ኩሩና ተጓዳጅ ሰው ፌዘኛ ይባላል፣ እርሱም በትዕቢት ቁጣ ያደርጋል ይላል። ሁለት አርስቶች በመደጋገም እየተገለጡ ያሉ ምን እንደሆኑ አስተውላችኋልን? አንደኛው የአንደበት ትክክለኛና ያለ አግባብ አጠቃቀም ሲሆን፣ ሌላኛው ደግሞ ትዕቢት ነው። ያልታረመ ወይም ልቅ አንደበት፣ ሐሰተኛ ምላስ፣ ሐሜተኛ ምላስና የትዕቢት ዐይን እግዚአብሔር ጠላቸዋለሁ ብሏል። ታካችን ምኞቱ ትገድለዋለች፣ እጆቹ ይሰሩ ዘንድ አይፈቅዱምና ይላል። ታካችነት ስንፍና ነው። ብዙ ሰዎች በምኞት ዓለምን ይዞራሉ፣ ፎቅ ይሰራሉ፣ መኪና ይገዛሉ፣ ይነዳሉ። የሚሰሩ ሰዎች ቢመኙ አንድ ቀን ምናልባት ምኞታቸውን ከግቡ ደርሶ ሊያዩ ይችላሉ። ታካች ግን አይሰራም። ተቀምጦ ከሚመኝበት ስፍራ ሳይነሳ ጀምበር ወጥታ ትጠልቃለች። ታካችን ምኞቱ ትገድለዋለች ይላል መጽሐፍ ቅዱስ። ታካችነትና በእጆች መስራት ተቃራኒ ነገሮች ናቸው። የእግዚአብሔር ልጅ የሆነ ማንኛውም አማኝ በሚሰራበት ቦታም ሆነ በሚኖርበት ስፍራ በታካችነቱ ሊታማ ሊታወቅም አይገባም። እግዚአብሔር ልጆቹ ሰራተኞች በመልካም አካሄዳቸውም ሆነ በሥራ ትጋታቸው ቅዱስ ስሙን የሚያስከብሩና ሌሎችን የሚያገለግሉ በመሆን በጨለማ ውስጥ እንደሚያበራ ፋና እንዲታዩ ይፈልጋል። በአማኝ ታካችነት ምክንያት የእግዚአብሔር ስም ሊሰደብ አይገባም። መታከት ራሱ ኃጢአት ነው። ቃሉም እኮ ሊሰራ የማይወድ ቢኖር አይብላ ብሎ የለ? አሁን ደግሞ አለፍ ብለን ቁጥር 26ን እንመልከት። ኃጥ ቀኑን ሁሉ ምኞትን ይመኛል፣ ጻድቅ ግን ይሰጣል አይሰስትም ይላል። ሰነፍ ክቡር ጊዜውን የሚያጠፋው በመመኘት ነው። ሳይሰራ በማጭበርበር ገንዘብ ለማግኘት ይሞክራል። እንዲህ የሚያደርጉ ብዙ ሰዎች አሉ። በተቃራኒው ደግሞ ጻድቅ ሰው ለራሱ ለማጋበስ ከመሰብ ይልቅ ለሌሎች ለመስጠት ያስባል። በዚህም ምክንያት እግዚአብሔር ይባርከዋል። የዚህ ምሳሌ ቁጥር ሐሳብ ይህ ነው ወዳጆቼ። የኃጢያን መስዋዕት አጸያፊ ነው፣ ይልቁንም በክፉ ሐሳብ ሲያቀርቡት አጸያፊ ነው ይላል ቁጥር 27 ደግሞ። ኃጥ አመጸኛ ሰው ነው። አመጸኛ ሰው ደግሞ ለእግዚአብሔር በመዋረድ ወደ እግዚአብሔር መንገድ መምጣት የሚፈልግ ሰው አይደለም። ዝቅ ማለትን አይፈልግም። ምሳሌ 16 ቁጥር 25 ለሰው ቅን የምትመስል መንገድ አለ ይችላል። ያመጸኛ መንገድ ማለት ይህ ነው። ቅን የምትመስል መንገድ አባባሉን ልብ ብለን ልናስተውል ያስፈልጋል። ይህቺ መንገድ ቅን የምትመስል እንጂ ቅን የሆነች አይልም። አስተዋላችሁ? በዚህ ቃል ውስጥ መንገዷ ቅን ትመስላለች አለ እንጂ ቅንና አታላልም። መምሰልና መሆን ለየቅልናቸውና አመጸኛ ሰው በዚህች ቅን በምትመስለው በራሱ መንገድ በመሄድ የእግዚአብሔርን መንገድ ይተዋል፣ እግዚአብሔርን አይቀበልም። ይህ ሰው ሃይማኖተኛ ያልሆነ ሰው ማለትም አይደለም። ሃይማኖተኛ የሆነ በቤተ ክርስቲያን ያለ ያለማቋረጥ ኅብረት የሚያደርግ መዝሙሮችን የሚዘምር እንዲያውም ይህን ለመሳሰሉ ነገሮች ግንባር ቀደም የሆነ ሊሆን ይችላል፣ ሊሰጥ ይችላል። ነገር ግን ከጥሩ ውስጣዊ ፍላጎት ላይሆን ይችላል። የኃጢያን መስዋዕት አጸያፊ ነው። ቁጥር 8ና 9ን ተመልከቱ። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኃጥ ፊቱን ያጠነክራል፣ ቅን ሰው ግን መንገዱን ያጸናል ይላል። ጌታ ኢየሱስ አልፎ በተሰጠበት ጊዜ ያሰት ምስክሮች ቀርበውበት ነበር። ከነዚያ ያሰት ምስክሮች አንዱ አንተ ብትሆን ወገንህ አጠላምን? በማቴዎስ ወንጌል ላይ የካህናት አለቆችና ሽማግሌዎች ሸንጎ ሙሉ እንዲገሉት በኢየሱስ ላይ ያሰት ምስክር ይፈልጉ ነበር። ነገር ግን በርሱ ላይ ምንም በደል አላገኙም። ብዙም ያሰት ምስክሮች ምንም ቢያቀርቡ በደል ሊያገኙበት አልቻሉም። በኋላም ሁለት ሰዎች ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በሦስት ቀን ልሰራው እችላለሁ ብሎ አላሉ። ማቴዎስ ወንጌል ምዕራፍ 6 ከቁጥር 59 እስከ 61 ያለውን ተመልከቱ። ዮሐንስ እንደጻፈው ደግሞ ጲላጦስ ኢየሱስን ወደ ፍርድ ቤቱ አዳራሽ ብቻውን ይዞ ገብቶ ለሚጠይቀው ጥያቄ መልስ በመስጠት ከተባበረ በነጻ እንደሚያሰናብተው ጠየቀው ይላል። በአይሁድ ጥያቄ በፖለቲካ አስረኝነቱ የታወቀውን በዴ ሲለቀቅ ኢየሱስ ግን በርሱ ግር ገባ። የቀረቡት ምስክሮች ሐሰተኞች መሆናቸውን ጲላጦስ ያወቀ ኢየሱስን በሕዝቡ ግፊት ለመስቀል ሞት አሳልፎ ሰጠ። ይህ ሁኔታ በታሪክ ውስጥ ከተጠቀሱ የሕዝብ ፍረቶች አቻ የማይገኝለት አውራና ትልቁ ነው። ከነዚህ ያሰት ምስክሮች አንዱ ብትሆን ወገኔ ሆይ አያስጠላህምን? ሐሰተኛ ምስክር ይጠፋል። ቁጥር 30 ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም ይላል። ይህ ጥቅስ በመጽሐፍ ቅዱስ ውስጥ ከታወቁ ጥቅሶች ውስጥ አንዱ ነው። የታወቀ ምስለ ሆነ ከዚህ ጥቅስ ጋር ጎን ለጎን አብሮ የሚሄድ ሌላ የአዲስ ኪዳን ጥቅስ ልሰጣችሁ ወዳለሁ። ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና ይላል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8ን ተመልከቱ። ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና ይላል። የእግዚአብሔር አሰራር ውስን ወይም ባላንድ አቅጣጫ አይደለም። ልባችንን በእምነት ከፍተን ካልተቀበልነው በስተቀር በአእምሮአችን ግምት የምንመላለስ ከሆነ በጣም ያስቸግራል። በሕይወቴ የገጠመኝ ችግር ቢኖር ወገኖቼ እንዲህ አይነቱ ነገር ነበር። በአእምሮዬ ግምት ብዙ ጊዜ ለመሄድ ሞክሬያለሁ። የእግዚአብሔርን አሰራር በዚሁ መንገድ ለማየት ሙከራ አድርጌያለሁ። ነገር ግን ስህተት ነበር። የራሴም ነበረ ስህተቱ። በየውድ ማለዳ ወደ ቤተ ክርስቲያን ሲሄድ አገልግሎቶችን ሁሉ በሊና የፍርድ ውስጥ ለማሳለፍ መሞከር ጀመርኩ። በዚህን ጊዜ ይህ ጥቅስ ነበር ወደ አይምሮዬ የመጣው፣ ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም የሚለው። በመጨረሻም እግዚአብሔር ስለ ራሱና ስለ ቃሉ መሟገት እንደሚችል መገንዘብ ጀመርኩ። ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና ይላል። አንድ ነገር ማድረግ እስፈልግ ባውንታዊ በጥሩ ሕሊና እንጂ በሚቃረን ባሉታዊ አእምሮ መሆን የለበትም። ገንቢውን ወይም መልካሙን ነገር በመልካም ሕሊና ማሰብ፣ አሉታዊውን ደግሞ ወይም ክፉውን ግን መተው እንደሚገባኝ ተገነዘብኩ። መንፈስ ቅዱስም አስተማረኝ። ለመጽሐፍ ቅዱስ ቃል ጠበቃ ሆኜ እንድቆም አልተጠራሁም። ነገር ግን እንድገልጠውና እንዳውጀው እግዚአብሔር እኔን ጠርቶኛል። ይህንን ሳስብ አንድ ወንድሜ ትዝ ይለኛል። በቤተ ክርስቲያን ውስጥ የሚካሄዱትን አገልግሎቶች፣ ጸሎቶች፣ ስብከቶች ሁሉ በአዎንታዊ አእምሮ ማሰብ የሚቸገር ሰው ነበር። ከዚህ ይልቅ ነገሮችን ባሉታዊ ወይም በተቃራኒውም መንገድ መመልከት ይቀለዋል። ወደ ኋላ ላይ ሳስብ ግን ይህ ወንድም ለጌታ በመቅናትና ለቃሉ በመቆርቆር በጥብቅና ይቆም ስለ ነበረ ነው። እናንተስ ወገኖቼ በቤተ ክርስቲያን ውስጥ የሚደረጉትን በቤተ ክርስቲያን ውስጥ የሚካሄዱትን አንዳንድ ነገሮችን አይታችሁ ተናዳችሁ ይህ ለምን ይሆናል ብላችሁ አታውቁምን? እንዲያውም እኔ ወደዚያ ጸሎት ቤት አልሄድም ብላችሁ አንዳንድ ጊዜም ለውሳኔ ደርሳችሁ አታውቁምን? ይህንን ብታደርጉ ለጌታ በመቆርቆር ነበር ያደረጋችሁት። ግን ነገሩ እንደዚህ አይደለም ወገኖቼ። ለጌታ ሥራ መቆርቆራችሁ፣ ለጌታ ምሥራ መቅናታችሁ ጥሩ ነው። ይሁን እንጂ ይህ አመለካከት ከብዙ ሰዎች ጋር መግባባት እንዳይኖራችሁ ሊያደርጋችሁ ይችላል። ይህ አሁን የጠቀስኩላችሁ ወንድም መጨረሻ ላይ ይህ አመለካከቱ ከብዙ ሰዎች ጋር መግባባት ላይ እንዳይችል ወይም እንዳይደርስ አደረገው። በመጨረሻም በዚህ ባሪው ከአገልግሎት በቅጣት ምክንያት ታገደ። ነገሮችን ሁሉ ባሉታዊ አእምሮ ለመመርመር የምንመኩር ከሆነ በጣም አደገኛ፣ ለጌታም ክብር የማይሆን ነገር ነው። እስቲ ነገሮቻችንን በአዎንታዊ ወይም በፖዘቲቭ አእምሮ እንመልከተው። ጌታ ስለ ራሱና ስለ ቃሉ ከእኛ ይልቅ ይቀናል፣ ይቆረቆራል ወገኖቼ። የእኛ ድርሻ ግን ልብ በሉልኝ፣ የኔና የናንተ ድርሻ ግን ቃሉን ለሌሎች መግለጥና ማወጅ ነው። በቃ ከዚህም በላይ አክዬ ባልና ገርጥሩ ነው። ለማንኛውም ግን ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም የሚለውን ቃሉን ማያዙ እጅግ አስፈላጊ ነው። መረዳቱን እግዚአብሔር ለእያንዳንዳችን ይስጠን። ቁጥር 31 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ይላል ዳዊት። ይሁነት እንደሆነ ስለተረዳ ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ተማመናለሁ በማለት ጻፈ። የይሁዳ ንጉስ አሳም ይሁነት ገብቶት ነበር። ስለዚህም አሳም እንዲህ አለ፣ አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ ወጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰው ማያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። ሁለተኛ ዜና ምዕራፍ 14 ቁጥር 11 ሁለተኛ ዜና ምዕራፍ 14 ቁጥር 11 ተመልከቱ። በእግዚአብሔር መታመን እንዴት የሚያስደንቅ ነገር ነው! ወገኖቼ፣ በዚህ አጋጣሚ ደግሞ ይህን ልነግራችሁ ፈልጋለሁ። ይህ ማለት እኛ ምንም ዝግጅት አያስፈልገንም ማለትም አይደለም። ጠላት ሲመጣብን ዝግጅት አያስፈልገንም እጃችንን አጣጥፈን መቀመጥ አለብን ማለትም አይደለም። ጌታ ኢየሱስ ይህንን አስመልክቶ እንዲህ አለ፣ አንድ ጎበዝ ጋሻና ጦር ታጥቆ ቤቱንና ንብረቱን በሰላም ያስጠብቃል አለ። ተመልከቱ ወገኖቼ፣ ድል ግን ከእግዚአብሔር ዘንድ ነው። ወዳጄ ሆይ የራስህን ኃይል መተማመንን ተው። ነገር ግን ይህንን ስታደርግ ልብ በል ይህንን ስታደርግ እምነትህ በጌታ በኢየሱስ ላይ መሆኑን በእርሱም ላይ ፈጽም። ማረፍህን በቅድሚያ አረጋግ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህን የመጽሐፍ ምሳሌ ምዕራፍ 21 ጥናታችንን እዚህ ላይ አበቃል። እግዚአብሔር ከዚህ ምዕራፍ ደግሞ ድንቅ ነገሮችን ስላስተማረን ስሙ ለዘላለም የተመሰገነ ይሁን። በቀረን ጊዜ ደግሞ አሁን አለፍ ብለን ከምዕራፍ 22 ጥቂቱን ክፍል አብረን እንመለከታለን። በጣም ባለጸጋ የነበረው ሰለሞን ምድራዊ ብልጽግናን በጥሩ አመለካከት አስቀምጦታል። እስቲ ቁጥር 1ን ቶሎ ብላችሁ ተመልከቱ። መልካም ስም ከብዙ ባለጠግነት ይሻላል፣ መልካምም ሞገስ ከብርና ከወርቅ ይበልጣል አለ። መልካም የሚለው ቃል በብዙ መጽሐፍ ቅዱስ ክፍል ውስጥ ጎላ ባለ ፊደል ተጽፏል። ይህንን ያደረጉት ተርጓሚዎቹ ናቸው። ስም የተመረጠ ነው። ይህ ምሳሌ ወላጆቻችን ገና ስንወለድ ስለ ሰጡን ስም አይናገርም። ነገር ግን ከተወለድን በኋላ በድርጊታችን በአኗኗራችንና በምንነታችን የምናገኘውን ስም ይመለከታል። ዳዊት ብርቱ ተዋጊ ጦረኛ ሰዎች እንደነበሩት እናውቃለን። እነዚህ ሰዎች ታላላቅ ሰዎች ኃያላንም ነበሩ። ስለዚህ ለራሳቸው የሚጠሩበት ስም ነበራቸው። ለምሳሌ ስለ በናያስ ከመጽሐፍ ቅዱስ እናነባለን። የዮዳሄ ልጅ በናያስ የሞዓባውያን የቀብስ ኤልን ሁለት ልጆች ገደለ። በአመዳዩም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ ይላል ሁለተኛ ሳሙኤል ምዕራፍ 23 ቁጥር 20ን በኋላ ተመልከቱ። ብዙ ሰዎች በዝናብ ጊዜ ወደ ቤተ ክርስቲያን መሄድ አይፈልጉም። ነገር ግን ይህ ሰው በዝናብ ይልቁንም በበረዶ ጊዜ ወርዶ አንበሳ እንደገደለ ይህ ምንባብ ይናገራል። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም እንደ ሦስቱ የዳዊት አያላን ተጠርቶ ነበር ይላል ሁለተኛ ሳሙኤል ምዕራፍ 23 ቁጥር 22 የዚህ ሰው ስም ከዳዊት ሦስት አያላን ሰዎች መካከል ተጻፈ። ይህ ሰው ስም ነበረው። መልካም ስም ከብዙ ባለጠግነት ይሻላል ይላል። ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው ይላል ቁጥር 2 ደግሞ። ይህ ጥቅስ የሚነግረን ሰዎች ሁሉ በእግዚአብሔር ፊት እኩል መሆናቸውን ነው። እግዚአብሔር ማንንም በማንነቱ ከፍና ዝቅ የሚያደርግ አምላክ አይደለም። አለፍ ብለን ቁጥር 3 እንደሞኒ ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፎ ይጎዳሉ ይላል። የወደፊት ሁኔታ ወገኔ ሆይ የተቃና እንዲሆንልህ ብልህ ሰው ለመሆን ታስባለህን? ስለ ወደፊቱ ሁኔታ ሊያማክሩ የሚችሉ በርካታ ሰዎች ዛሬ በዓለም ዙሪያ ይገኛሉ። ነገር ግን አንድ ጥያቄ ልጠይቅ፣ ስለ ወደፊቱ ዘላለምስ አስበህበት ታውቃለህን? ከሞት በኋላ ስላለ ሕይወትስ? ስለ ዘላለማዊ ነገሩ ዝግጅት የማያደርግና የማያስብን ሰው መጽሐፍ ቅዱስ ሞኝ ብሎ ይጠራዋል። አንድ ጊዜ እኔ በመኖርበት ከተማ ይኖሩ የነበሩ ሁለት ተቃራኒ ጾታ ወጣቶች ነበሩ። እነዚህ ወጣቶች የአብታም ቤተሰብ ልጆች ከመሆናቸውም በላይ ፍቅረኛሞች ነበሩ። አንድ ምሽት ላይ በዳንስ ቤት አደሩና መተጫጨታቸውን ለሕዝብ አሳወቁ። ብዙም ሳይቆዩ ተጋቡ። በጊዜው የጋዜጦች ዜና አምድ ሆነው ነበር። የባለጠጎች ልጆች ስለነበሩ ውብ የሆነ የመኖሪያ ቪላ ቤት ገዙ። ያገለገሉ ነገር ግን በጣም ጠቃሚ ጥሩ ጥሩ የቤት ዕቃዎች ገዝተው ያንን ውብ ሕንጻ በቤት ዕቃዎች አሸበረቁት። የጫጉላ ጊዜያቸውን ለማሳለፍ ከሚኖሩበት አካባቢ ወጣ ብለው ተጓዙ። የሄዱት ወደ ተራራማ አካባቢዎች ነበር። በትልቅ አውራ ጎዳና ላይ መኪናቸውን እያሽከረከሩ ሲሄዱ መኪናቸው ከአውራ ጎዳና መታጠፊያ ዳር ከሚገኝ አለታማ ኮረብታ ጋር ተጋጨና በሳት ተያያዘች። ሁለቱም ያደጋው ሰለባዎች ነው። የሁለቱም ወጣቶች ቤተሰቦች ያንን ውብ ሕንጻ ከነሙሉ የቤት ዕቃው ታቅፈው ተቀሩ። ልጆቻቸውንም አጡ ማለቴ ነው። ኢየሱስን አዳኜና ጌታዬ አድርጌ ከተቀበልኩ ከአመታት በኋላ በእነዚያ ወጣቶች መኖሪያ ቪላ አጠገብ አልፍ ነበር። እነዚህ ወጣቶች ለቤታቸው ያደርጉት የነበረው ዝግጅትና ውጣ ውረድ ሁሉ ትዝ አለኝ። በጣም የሚያሳዝነው በዚያ ውብ ቪላ ቤት ውስጥ ለአንድ ሰዓት እንኳን ለመኖራቸው ነው። ሳይዘጋጁ በድንገት ወደ ዘላለም መኖሪያ ተወሰዱ። ለዘላለማዊ ነገራችን መዘጋጀት ወገኖቼ ለኛስ ምን ያህል አስፈልጊ ይሆን? ቁጥር 6 ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። ሕፃን መሄድ በሚገባው መንገድ ልናሰለጥነው እንችላለን። የእግዚአብሔር ቃል የሚነግረን ሕፃኑ ልጅ መሄድ የሚገባው መንገድ አለ። ያንን መንገድ ወላጆች መርምረው ማግኘት አለባቸው። ወላጆች እነሱ በሚያስቡት መንገድ ልጃቸውን ማስኬድ የለባቸውም። ነገር ግን ሕፃኑ እንዲሄድ እግዚአብሔር በሚፈልግበት መንገድ ማስኬድ ወይም መምራት አለባቸው ማለት ነው። ታካች ሰው አንበሳ በሜዳ ነው በመንገዱ ላይ ሞታለው ይላል። ይህ ቃል ብዙ ጊዜ ያስቀኛል። ለምን መሰላችሁ? ገና ሕፃን ያለው እናቴ ወደ አንድ ቦታ በጨለማ ስትልከኝ ነገር ሁሉ ጅብ ይመስለኝ ነበር። በጨለማ የማየው ማለቴ ነው። በጎች ካየው ጅብ መስለው ይታዩኛል። ጠቆር ያለ ነገር በምሽት ካየው እንዲያው አውሬ ይመስለኝና ቶሎ ዘልዬ ወደ እናቴ ጓዳ ገባ ነበር። እንዲያ አበበ ፈሪ ነበርክ እንዴ እንዳትሉኝ ወገኖቼ። በዚህ ክፍል ውስጥ ሰነፉን ሰው መልሰን እንደገና እናገኘዋለን። ይህ ጥቅስ የሚያስደንቅ ነው። ብታምኑም ባታምኑም ሰነፍ ሰው ሕይወቱ በጸጸት የተሞላ ነው። ሰነፍ ሰው ዛሬ ቅዝቃዜ ነው ወይም ይበርዳል በማለት ከቤት ወጥቶ ማረሳ አይፈልግም። በመከር ጊዜ ይለምናል። አንደኛው ጸጸቱ ይህ ነው። ሌላው ደግሞ አንበሳ በሜዳ ነው በመንገዱ ላይ ሞታለው ይላል። በዚህ ምክንያት በዕለቱ ማከናወን የሚገባውን ማከናወን ባለመቻሉ ሁለተኛ ጸጸት ውስጥ ይገባል ማለት ነው። ቁጥር 15 ስንፍና በሕፃን ልብ ታስሯል፣ የተክሳጽ በትር ግን ከእርሱ ያርቃታል ይላል። ሕፃናትን በተመለከተ የተሰጠው መመሪያ አጽንኦት ለመስጠት ሲል እዚህ ስፍራ ላይ እንደገና ሲደግመው እናያለን። ሕፃናት እርምት ወይም ተክሳጽ ያስፈልጋቸዋል። ትክክለኛ ተክሳጽ ሕፃንን ለቁጣ አያነሳሳም። ንዴታችንን በሕፃናት ላይ መወጣት ሕፃናትን አያስተምርም። ነገር ግን ትክክለኛ ተግሳጽ የልጅ ስንፍናን ያርቃል። ጌታ የተወደዳችሁ አድማጮቻችን የዛሬው ትምህርታችን እዚህ ላይ አበቃ። እግዚአብሔር ወዶና ፈቅዶ ደግሞ ለዚያ ካደረሰን በነገው ምሽት ክፍለ ጊዜያችን የዚህን ተከታይ ክፍል ይዘንላችሁን ቀርባለን። እስከዚያው ድረስ ጥያቄ ካላችሁ ወይም አስተያየት ካላችሁ ጻፉልን፣ ጸልዩልን። ደህና አደሩ።